ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 18 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 18 ቀን 1240 ቀናት አለፋቸው።
ወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ዝግጅታችንን በዜና እንጀምራለን። በማስከተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ ሀተታ በመጨረሻም ኢህአፓን በሚመለከት ልቦለዱንና ሀቆን ለማብራራት የቀረበውን ማናውራ የነበረ ክፍል 13 ሁለተኛውን ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በአዲስ አበባ ያሉ ሁሉም ትምህርት ቤቶች መምህራንና ርዕሰ መምህራን ከአርብ ጀምሮ ለቀጣይ 2 ወይም 3 ቀናት ጉዳዩ ግልጽ ባልተደረገ አጀንዳ ስልጠና ይሁን ውይይት በየተመደቡበት ማዕከል እንዲያደርጉ ደረቅ መመሪያ ተላልፏል። በእለቱ ማንም መቅረት እንደማይችልና ስልክ መያዝም በፍጹም እንደማይፈቀድ ተገልጿል። ከስብሰባው ጋር እንዴት እንደሚገናኝ ባይታወቅም ሴቶች ትልቅ ተረከዝ ያለው ጫማ ማድረግም ተከልክለዋል። ጉዳዩ ምን እንደሆነ ባልታወቀ ስብሰባ ላይ መምህራኑ እንዲገኙ ጫና የተደረገበት ይህ አካሄድ በመምህራን በኩል ቅሬታ እንዳስከተለም መረዳት ተችሏል። ሁኔታውን ተከታትለን የምንዘግብ ይሆናል።
በጉራጌ በሙስሊም ማህበረሰብ አባላት ላይ መንግስታዊ የመብት ጥሰት እየተፈጸመ መሆኑ ተነገረ። ጉራጌ ዞን ጉንችሬ ከተማ ጽንፈኛ የብልጽግና ሰዎች የጉራጌ ህዝብን አንድነት ለማጥፋት ባደረጉት የሃይማኖት ጥላቻ ስብከት ቤት ለቤት ጥቃት እያደረሱ ይገኛል። ያገዛዙ ሰዎች በጉራጌ ህዝብ ሙስሊሙና ህዝብ ክርስቲያኑን በማጋጨት እየተነሳ ያለውን የክልልነት ጥያቄ ለማዳፈን እየሰሩ መሆናቸው ተደርሶበታል። ከዚህ ጋር በተያያዘ የተናገሩት የመረጃ ምንጫችን የጉራጌ ህዝብ አንድነቱን በማጠናከር የብልጽግናን ሴራ ማክሸፍ አለበትም ብለዋል። ይህ በእንዲህ እንዳለ የጉራጌ ህዝብ በአገዛዙ እየተፈጸመበት ያለውን ደባ በመቃወም ለበርካታ ጊዜ የተቃውሞ ማድረጉ የሚታወስ ነው። እምነትና ፖለቲካ የተደበላለቀባቸው አካላት ሀገሪቱን ለትርምስ ህዝብን ለሞት እየዳረጉ መሆኑ ቅሬታ አስነሳ። ሃይማኖት ሰርገው በገቡት አድሶና የሌላ እምነት ድራሚስቶች መቀለጃ ከመሆን መጠበቅ አለበትም ተብሏል። እነሱ ዝም ብለው ስራ ላይ ናቸው። ዛሬም ግን በርካታ ምዕመናን በእነዚህ ሲረኞች ባለ መውደቅ ራሱን ሊያድን እንደሚገባም ተገልጿል። ተገንጣይ ሳይሮስ የኦሮሞ ወይስ የኢትዮጵያ ሲኖዶስን ወክሎ ወያኔ ሄደ የሚለውም የበርካታ ምዕመናን ጥያቄው ነው ሰምቷል። ለማንኛውም የህጋዊ ሲኖዶስ አባቶች ጉዳዩን ለህዝብ ግልጽ ማድረግ አለባቸው። የሃይማኖት አባቶችና ምዕመናኑ ተመካከላቸው ቁንጣት ትጥራጣሪ እንዳይገባ የሆነ ያለውን በይፋ ማሳወቅና ማጣራት ይገባቸዋል። እንደዛ ለትግል ተነሳስቶ የነበረን የእምነት ተከታይ ምዕመናንን እየሆነ ያለውን የማወቅ እውነቱን የማስረዳትና የመረዳት መብት አለው። አስፈላጊ ከሆነ የህዝቡን እገዛ ማጠናከርና ትግልን በማቀጣጠል ተገንጣይ ቡድኖችን ማስወገድ እንደሚገባም ምዕመናን በሰፊው ሲያንሸራሽሩ ሰንብተዋል። የነዳጅ ግብይትን በዲጂታል የክፍያ ዘዴ ለማስፈጸም ከትናንት በስቲያ ጀምሮ መተግበር የጀመረው አሰራር የአዲስ አበባ ከተማ ማደያዎችን ያጨናነቀና ለነዳጅ እጥረት መንስኤ እየሆነ ነው ተባለ። ተገልጋዮች ከመጠን በላይ የነዳጅ ግዢ እየፈጸሙ በመሆኑ በአንዳንድ ማዳያዎች የነዳጅ እጥረት እየተፈጠረ ነው ተብሏል። የዲጂታል ክፍያ መተግበሪያውን ለመጠቀም የተፈጠረው ብዥታም በብዙ ማዳያዎች ረጃጅም ሰልፎች እንዲታዩ ከማድረጉም በላይ ስለ ነዳጅ ቀድቶ ለመሄድ አዳጋጅ እንዲሆን አድርጎታል። የኢትዮጵያ ነዳጅ አዳዮች ማህበር አሁን ያለው መጨናነቅ እየተፈጠረው አገልግሎቱን ለማስጀመር በቂ ጊዜ ባለመሰጠቱና አሽከርካሪዎች አገልግሎቱ ከመጀመሩ በፊት እንዲዘጋጁ ባለመደረጉ ነው። ይህንን ስጋታችንን ቀደም ብለን አሳውቀናል ያለው ማህበሩ አሁን ብዙዎች ወደ ሲስተሙ እየገቡ ቢሆንም ከስጋት አንጻር የተሽከርካሪዎችን የነዳጅ ታንከር በመሙላት ግዢ የሚፈጽሙ አሽከርካሪዎች ለነዳጅ እጥረት መንስኤ እየሆኑ ነው ሲል አሳውቋል። ድርጅቱ የነዳጅ እጥረት ሊያስከትል ይችላል ተብሎ እንደሚሰጋ የገለጸው የኢትዮጵያ ነዳጅ አዳሽ ማህበር አሁንም ቢሆን ወደ ዲጂታል የግብይት ስርዓቱ የማስገባት ስራ እንደተጠበቀ ቢሆንም ከዚህ ጋር በተያያዘ ሊፈጠር የሚችለው የነዳጅ እጥረት ለመቅረፍ ተጨማሪ የነዳጅ አቅርቦትም እንደሌለና በርካታ ኢትዮጵያውያንም በዚህ ምክንያት ለበርካታ ችግር ስለተጋለጡ ቅሬታቸውን አበብሰው ቀጥለዋል። አሁን የሚታየው መጨናነቅ እየተወሰነ ቀናት ሊቀጥል የሚችል ቢሆን እንኳን መጨናነቅ ለማስቀረት የግድ አገዛዙ በቂ ነዳጅ ወደ ከተማው እንዲገባ ማድረግ ይገባዋል ቢሉም እንኳን ምንም አይነት ነዳጅ እየገባ እንዳልሆነና በተለይ ቤንዚን ህብረተሰቡ ሊጠቀም እንዳልቻለና አሽከርካሪዎችም አመጽ ውስጥ እንዲገቡ እየገፋፋቸው ነው ሲል ማህበሩ ጠቁመዋል። አገራችን ያለችበት ሁኔታ እንዳሳሰባቸው የታሪክ ምሁራን ገለጹ። የራስ መኮንን ሐውልት በአገራቸው ሐረር ላይ እንዲወድም ተደረገ። አገዛዙ መዋቅር አፍራሽ ስለሆነ ከዛ በኋላ አላሰረውም። አዲስ አበባ ያለውን የአጼ ምኒልክ ሐውልት ካላፈረስን እያሉ ነው። በሀገር ባለውለታዎች ስም እየተሰየመውን ቅርስ እያፈረሱ ስምም እየቀየሩ እንደሆነ ተደርሶበታል። የራስ መኮንን ልጅ አጼ ኃይለ ሥላሴ ዛንዚባር በስማቸው የተሰየመ ትምህርት ቤት አላቸው። የሐረሩን እያፈረሰው አገዛዙ መዋቅሩ ስለሆነ ድጋሚ እንዲሰራ አልፈቀደም። ኢትዮጵያ አሁን ያለችበት ሁኔታ እንዲህ በተዘብራረቀ መንገድ መሆኑ እጅግ አሳስቦናልም ብለዋል። አህጉሩ ያከበራትን 4 ኪሎ ስልጣን የያዙት በስፍራቸው እንድትወድቅና ከነበራት ክብር ማማለይም እንድትንሸራተት አድርገዋታል። ዛንዚባር የወደደችውን ኢትዮጵያ ውስጥ ማየት አይፈልጉም። በዚህ የድንቁርና አካሄድ ከቀጠሉ ግን ገና አድዋ በኢትዮጵያ ተከልክሎ በሌሎች ሀገራት ይከበራልም ብለዋል። ሰሞኑን ወያኔ እንደማዱ በርካታ ድራማዎችን ሰራ። በፈረንጆቹ 2021 ስለ አባይ በረሃ የተጻፈ ጽሑፍ ጋር የተያዘ አባይ በረሃ ላይ የተነሳን ፎቶ ወደ ወልቃይት ለመልሶ ማቋቋም የሚሄድ ህዝብ ብለው በአንድ አጭበርባሪ ገጽ መለጠፋቸው የሚታወስ ነው። ወዲያውኑ ፌስቡካቸውን ተቀባብለው ከዛም ድምጽ ወያኔ ከጎጃምና ጎንደር ወደ ወልቃይት የሚሄድ መጥ ብሎ ዜና ሰርቶት ነበር። ጎንደር ጎጃም በአጠቃላይ አማራ ወልቃይት የራሱ ሲሆን መልሶ መቋቋም ካስፈለገም ርስቱ ሆኖ እያለ አላደርግም እንጂ ቢያደርግ መብቱ ነው ውሸት እየሆነ አጀንዳው ዛሬም ተጠናክሮ ሲቀጥል ግን ወደ እውነት እየተቀየረ መጥቷል። ማይክ አመር ወደ መቀሌ ሲሄድ ይህን የሐሰት መረጃ ሰርጉመው ከሌላ ውሸት ጋር ቀላቅለው ለማወናበድ ነው። ማይክ አድራ ላይ ጭፍጨፋ ፈጽሞ የሄደው ሰርጉ የገባው የአርሶ አደሮችን ምርት ሲያቃጥል የከረመው የሳምሪ ቡድን በሱዳን ግጭት ምክንያት ችግር ውስጥ ገብቷል። ዛሬ በያዙት የሐሰት አጀንዳ አድርገው ወደ ወልቃይት ማምጣትም ይፈልጋሉ። ዛሬ በትግሬኛ 65000 ህዝብ ወደ ኢትዮጵያ ይመለስልን ወዘተ ብሎ ሰርቷል። ከድምጽ ወያኔ ጋር ተናበው እየሰሩ እንዳለም ታውቋል። የራሳቸውን ያሰጠ ዘገባ ፈጥረው ከዛም ዜና አድርገው ለወጮች ሪፖርት ያቀርቡታል። ዛሬ ለማይክ አመር ሲያሳዩት የዋሉት 2021 የተለጠፈውን የአባይ በረሃ ፎቶ ነው። አዲስ አበባ ሲመለስ ጫና እንዲያደርግ ነው። በፕሮፓጋንዳ ሲያወዛግቡ ምንም የማይተነፍስ የተናቀ የአማራ ህዝብ ብሎም በአዲን ደግሞ ዝምታው ተመችቶት የዘወንጀሮ ይስጠይ ብሎ ተኝተዋል። የሆነው ሆኖ የወልቃይት ጠገዴ አማራ ወደ ሱዳን ወደ መቀሌ የሄደ እየተሰደዱ ወንጀሎችን በሐሰት ዘገባም ሆነ በሌላ ወንጀለኞችን ካመጡ ውለታ ከፋይ ነው። መረጃ ተሰብስቦ የህግ ባለሙያ ማክረው እየጠየቁ ያሉ ልጃቸው የተገደለባቸው የተደፈሩ ቤተሰብ የተገደለባቸው በርካቶች እንዳሉ ግን ተዘንግቷል። በተለይ ወንጀለኞች ወደ ኢትዮጵያ ከገቡ ለወልቃይት ጠገዴ ሰቲት ሁመራ አስተዳደር እፎይታ ነው። ወንጀለኛን ለፍርድ አቅርቡልን፣ መንግስት ከሆናችሁ የልጅ ገዳይ ለህግ አቅርቡልን እያሉ የሚጮሁ በርካቶች ቢሆኑም እንኳን ዛሬ ግን ተስፋ በመቁረጥ ራሳቸውን በራሳቸው አደራጅተው ለትግል ዝግጁ ሆነዋል። እንግዲህ ደፋሪ ገዳይ ጨፍጫፊ ወንጀለኛ አይደለም ብሎ ግለሰቦች የሚያቀርቡትን ወንጀል የሚያጣጥል ካለን ያለን ለደፋሪ ገዳይ ጨፍጫፊ ወንጀለኛ ሽፋን የሚሰጠውንም ሙሉ በሙሉ እናዋግዛለንም ብለዋል። የ35 አማራና 2 የአፋር ባለሀብቶችና ድርጅቶች የባንክ አካውንት በአገዛዙ ታገደ። የአማራ ህዝብ ትግል ሊደግፉ ይችላሉ በሚል የአማራ ባለሀብቶችን ለማሰርና ንብረታቸውንም ልክ እንደ ትጥቁ ለማስፈታት እንቅስቃሴ መጀመሩን ተገልጿል። ኦሮሞ ብልጽግና ሰቦች የሚመራ የፋይናንስ ደህንነት አገልግሎት ዛሬ ለሁሉም ባንኮች በጻፈው ደብዳቤ የ35 የአማራ ባለሀብቶች እንዲሁም 2 የአፋር ባለሀብቶች በባንክ ያላቸው ገንዘብ እንዲታገድ ለሁሉም ባንኮች የጻፈው ደብዳቤ አመላክቷል። ይህም በኦዲድና በአማራ ብልጽግና መካከል ያለው ሽኩቻ እንደቀጠለ አድርጎታል። ይልቁንም እኛ ፊት ይህን ያህል ሽኩቻ እንዳለ ቢያሳዩም እንኳን ውስጣቸው ግን ተመሳስሎ የአማራን ህዝብ ከነስም አጠራሩ ለማጥፋት በዝግጅት ላይ መሆናቸውን ለማወቅ ችለናል። በነገራችን ላይ የሞቱ ሰዎች ጭምር በእገደው ስማቸው መጠቀሱ የአማራን ህዝብ አጀብ አሰኝቶታል። ፋኖን ለማፈን ብልጽግና የወሰደው ባለ ርምጃ ፋኖ ከፍ ያለው ደብ ተሰውቷል። በጎጃም ክፍለ ሀገር የወሬድ ብልጽግና መከላከያ ፋኖችን ለማፈን ርምጃ የወሰደ እንደሆነ ተገልጿል። በዚህም ህብረተሰቡ በተቃውሞ እንደሾህ ሆኖ ተነስተዋል። ትላንት በካይረው ጸረ አማራ ዘመቻ ፋኖ ከፍ ያለው ደብ መስዋዕቱንም ጥልቅ ሀዘኑን ገልጿል። ድንገተኛ ጥቃት በተከፈተበት ወቅት አንድ ፋኖ የታዘ ቢሆንም የለች ተከፈተባቸውን ጥቃት በመመከት ተማጥቃት ወደ ጫካ ገብቷል። በተመሳሳይ ወጣቱን ታደራጃላችሁ በሚል ወጣቶች ታስረዋል። ከታሰሩት መካከል ግሩም ምሳሌ፣ አባይ ጫኔና ማንችሎትና ሌሎችም እንደሚገኙበት ታውቋል። እዚህ ነው በዚያ በቃ።
የህገ መንግስት ጥያቄ ዋናና ቀዳሚም ነው። ፊደል ሲቆጠር ሃ ተብሎ ጀምሮ ነው ይባላል። የህግም ዋና መሰረቱ አንድ አገር ያለው ህገ መንግስቱ ነው። በርግጥም ህገ መንግስት ሁሌም ለዲሞክራሲያዊ ሁኔታ መሰረት ሆኖ ይገኛል ማለት አይቻልም። የአሜሪካ ህገ መንግስት ለመስራቾቹ ማለትም ባሪያ ብለው አፍሪካውያንን ይገዙ ለነበሩት ለነ ጆርጅ ዋሽንግተን የሚያመች ነበር። ብዙ ህገ መንግስቶች ለሴቶች የመምረጥና የመመረጥን መብት ያልሰጡ ነበሩ ሲሆን ጥቁር ህዝብን ከሰው ያልመደቡትም ጥቂቶች አልነበሩም። የሌሎችን መተቸት እንተውና የኢትዮጵያ ህግ አልባነት፣ አምባገነንነት፣ የአንድ ሰው ፈላጭ ቆራጭ አገዛዝ፣ ዘረኝነት መንግስታዊ ሽፋንን አግኝቶ ኢትዮጵያን ሲጎዳት መክረሙ ሀቅ ነው። ያሳ ግማቱ ከጭንቅላቱ እንዲሉ በአንድ ሀገር ስርዓት አልበኝነት ሲሰፍ ግልገል ፋሽስቶች በአገር
ሁር ሆነው ሲወራጩ ስናይና ህገወጥነት ሲሰፍ ወደ ህገ መንግስቱ እይታችንን ጣል አድርገን ፍትሃዊ አገዛዝና የህግ የበላይነት እንዴት ተፋ ማለት ይተበቀብናል። በአጼ ኃይለ ሥላሴ ጊዜ ህገ መንግስት መስፈሩ ግኝት ቢሆንም ከእንግሊዝና ፈረንሳይ የተቀደዱት አንቀጾች ዲሞክራሲያዊ መብትን በሚመለከተው አንጻር ህገ መንግስቱን በህጉ መሰረት በሚል የሚያከሽፈው ሀረግ ተጨምሮበት ነበር። የንግግር ነጻነት በህጉ መሰረት የተጠበቀ ነው ይል ነበር። ህገ መንግስቱ ከፍተኛውን ህግ ከሆነ የትኛው ህግ ነው በህጉ መሰረት ብሎ የሚገድበው? ባጭሩ ታወቁ የተባሉ መብቶችና ነጻነቶች በተጨባጭ ባዶ መሆናቸውን ህጉ ራሱ አስቀምጦታል ማለት ይቻላል። ህግ ቢባልም በአብዛኛው ከፈረንሳይ የተቀዳው የፍትሐብሔር ህግም ለምሳሌ አርሶ አደሩ ገባሩ ለባላባቱ ለሶስተኛ ምርቱን መገበር እንዳለበት ያሰፈረ ነበር። የደርግ ህገ መንግስት የይስሙላና ዋጋቢስ መሆኑን ትውልድ ያውቃል። ዘረኛው ወያኔም የችግራችን ሁሉ ማህፀን የሆነውን ህገ ወያኔን ሲያጸድቅ ህዝብ ሳይካፈልበት በራሱ ለ27 ዓመት መኖር የተገደደውን የአፓርታይድ አገዛዝ ጫነብን። ለውጥ ስንል የዚህን የዘረኛ ህገ መንግስት መፍረስ መሻር ያስቀደምነው ለዚሁ ነው። የኦህዴድ ሹሞችና ኮሎኔሉ ህገ መንግስቱ ማለትም የወያኔ ዘረኛና ቀውስ ቀስቃፊ ህግ አይሻርም ሲል በምንም አይነት ለውጥ እንደማይኖር እየነገራቸው፣ ብዙዎች ግን መታለልን መርጠው ለዘረኛው ሹም ድጋፋቸውን ሰጡ። ክልል ምስረታ፣ ዘረኝነት ወዘተ ሁሉም የወያኔ ነው። ዛሬም የሹሙን ስራዎች ሁሉ የሚያወግዘውና ህገወጥ የሚለው በዚሁ ባለው ባልተቀየረው ህጉና ድንጋጌዎቹ መሰረትም ነው። መክፈል ስንሻ መቅሰፍትን ማግኘት የተወሰነብን ይመስል ለውጥ ስንሻ የባሰ መርገብ እየበጣብን ተሰቃይተናልና ደማችንን አፍሰን ጥጊያ ሲያዝነውን ወያኔ ወደ መቃብር ገንዘን ለመክተት ህገ መንግስቱ መሻር እንዳለበት ቢጠየቅም ሹሙ አሻፈረኝ ያለው ዘረኝነትን ለማስቀጠልና አምባገነናዊነቱንም ድልዳል ለመስጠት ነው። ህገ መንግስት አንድ አገር ከፍተኛውና የበላይነት ያለው ህግ እንደመሆኑ መጠን የህዝብን የዴሞክራሲ ፍላጎት መሰረት አድርጎ መረቀቅ ያለበትም ነው። የሽግግር ሂደት ይህን እርምጃ እውን ያስደርጋል የሚባለውም ለዚህ ነው። ማለትም አንድ፣ ህገ መንግስቱ በህዝብ በተመረጡ ወኪሎች ወይም ሸንጎ ይዘጋጃል። ሁለት፣ ውይይት አድርጎ ህዝብ አሻሽሎ ወይም ውሳኔውን ሰጥቶ በህዝበ ውሳኔ እንዲያጸድቀው ይደረጋል። ሶስት፣ ህገ መንግስቱን በሰላማዊ መንገድ መቃወም ራሱ በህገ መንግስቱ የሚከበር መብት ይሆናል። ህዝብ ፈቅዶ የወሰነውን ህግ መንግስትም በአብዛኛው የሚያከብር መሆኑ የተረጋገጠ ነው። ህገ መንግስቱ እንዳይጣስም አስከባሪ መዋቅርና ተቋሞች፣ ህጎች መኖር አለባቸው። ዴሞክራሲያዊ ህገ መንግስት መያዝ በኢትዮጵያ የሚጀመር አይደለምና እውን ልናደርገው የሚያገደን ልዩ ምክንያት የለም። በክልል መገነጣጠልና ህዝብን ለመከፋፈል ለወያኔ የሚያመቹ ህጎችን ጠቅልሎ ማስፈር ደግሞ በወያኔ ህግ አራዊት የጸደቀ ነበር። በአንቀጾቹ ላይ ህዝብ ተወያይቶ ይሁንታውን አልሰጠም። አንቀጽ 39ን ያጸደቁት ዘረኞች ኦነግን ጭምር ተሰባስበው ነው። ኢትዮጵያ ህገ መንግስት ሳይኖራት አመታት አልፈዋል። የተጫነባት ህግ ሁሉ ከህዝብ ተጻራሪ ነው። ይህን ሁኔታ የኦህዴድ ኮሎኔልና ጨፍሮቹ ሊቀጥሉብን ወስነዋል። በመሆኑም ወያኔ ኢህአዴግ ይወገድና የወያኔ ህጎች አዋጆች ሁሉ ይሻሩ ዋና መፈክራችን ሆኖ መቀጠል አለበት። የገማናሳ ጭራውን መቁረጡ ሽፍታውን አያጠፋውም። ሹሙ በወያኔ አዋጆችና ህገ መንግስት መሰረት ሊቀጥል ተነስቷልና ዘረኝነት በጸያፍ ይዘቱ ሊያቆይብን ወስኗልና ይህን ልንፈቅድ አይገባንም። በሂደት ምን ያህል ጸያፍና አስከፊ እንደሚሆኑ እያሳዩን ነው። ራሳቸውን አስተማሪ ሲሉ የቆዩት ወዲ ገርባና ወዲ ጉዲና በሰሞኑ የህዝብ ዋና ስራ ከአማራ የተጋቡ ኦሮሞዎችን ማፋታት ነው ብለው ሲያጨበጭቡ፣ ግለሰቦቹ ከወያኔ እስር ቤት እንዲወጡ የጮህላቸውና የተሰለፈላቸው ዜጋ ላንቃዬን በዘጋው እግሬንም በቆረጠው ብሎ መቆጨቱ አልቀረም። ሹሞቹ ወደ ዘረኝነት ረግረግ ገብተው መስመጥ መበሽቀጥ እንጂ መውጣት መሻሻል አልተቻላቸውም። የያዙት የወያኔም ህግ አዋጅ አሰራርና ርዕዮት አይፈቅድላቸውም። መፍትሄ እነሱን ማስወገድ ነው። መዘናጋቱና መደናገሩ አገር ያሳጣል፣ ፍጅት በህዝብ ላይ ያመጣል። ይህ ግልጽ መሆን ያለበት ሐቅ ነው። ስለዚህም የሽግግር ሂደት እውን ሆኖ ህዝብ የሚፈልገውና ነፃ ሆኖ የሚያጸድቀው ህገ መንግስት መደንገግ አለበት። ዘረኞች እርስ በርስ ተሰባስበውና ህዝብን ከፖለቲካ አግለው በራሳቸው ህግ እያሉ የሚወስኑት የሀገርንም የህዝብንም ችግር የሚቀርፍ አይሆንም። ዘረኛ ቢነነግግ ዘረኝነትን ብቻ ነው። በደቡብ አፍሪካም በወያኔም አይተነዋል። ህገ ወያኔ ያጸደቀው አንቀጽ 39 ሆነ የጎሳ ፌዴራሊዝም መሻር መወገድ አለበት። የነበረውን የገማውን የከይሲውን ወያኔ አገዛዝ መቀጠል ሳይሆን ከነግሳንግስ ወደ ገደል መጣል ነው ግዳጃችን መሆን ያለበት። ከወያኔ ኢትዮጵያዊነትን ከሹሞቹ አገር ወዳድነትን መጠበቅ በከፍተኛ ደረጃ መጃጃልና አገርን መጉዳት ይሆናልና ነቅተን ጸንተን በቆራጥ ትግል ዘረኞችን እናስወግድ። የወያኔ ኢህአዴግ አገዛዝ ይወገድ። የወዴድን ዘረኛ ስርዓት በጋራ ትግል እንደምስሰው ኢትዮጵያዊነት አቸናፊ ይሆናል። ማን ያውራ የነበረ ቁጥር 13 የመጀመሪያው ክፍል ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢህአፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማን ያውራ የነበር ብለን በቀጣዩ ሀቁን ለማስጨበጥ ስንጥር ቆይተናል። ይህንኑን በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎችን በማንሳት መልስ እንሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው።
ክፍል 2
ሌላ በደርግ ተጀምሮ እስከዛሬ የሚስተጋባ ክስ ደግሞ ያፋ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ረዳ፣ ጦሩን ከፋፈለ፣ ተዳደቅቶ አስተፈር ይሰልጥን የነበረው ሚኒሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀው፣ ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከሐረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሳማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገደብም እንደሌላቸው በመንግስቱ በመለስም በስባትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጽፍሮቹ ኢያፓን ለማጥፋት ሽብር እያካሄዱ ነበርና ኢያፓ ቪያድ ባሪን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥበው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢያፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢያፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢሃፓን አቋም መረዳት ያቃታቸው ደግሞ ያው የዘቀጡ አንባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢያፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆቆቁም ኢሃፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢሃፓ ከመጋረጃው በስተጀርባ የመለስም ቡድን ወያኔ ሀገራችንን እናድን ያሰጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውን ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጽፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስርዓቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በአገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ሊቀሰቅሱ ሊወገዙ ነው። ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ኢያፓ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ከዚህ ሌላ ግን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም ኢያፓ አባላት ቁጥር ጥቂት አልነበረምና ኢያፓን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላም ባላለበት ኩበት ለቀማ ይሆናል። ኢያፓ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያን ባሪያና መሰሮቹ ሙሉ ድጋፍ ዛሬ እንደወያኔ በኢትዮጵያና በህዝቧ ላይ ቀንበር ሆነ ነበር። ይህ ግን የአባ ሳይሆን የነወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠረቅ ብለን ከመረመር ደግሞ ትናንትም ሆነ ዛሬ በአባ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻቢያም ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ህብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከአባ መንደር አይታይም። የአባ ለማንም መንግስት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሀቅ የሚደገፍ ማንም የለም።
ማንያውራ የነበረ ቁጥር 15 ታሪክን የሚረሳ ስህተትን ይደግማል ተብሏል። ያለፈውን በማስታወስ የቂም በቀልን ቁስል ለማመርቀዝ አይደለም። ወያኔና መሰሎቹ የአጼ ምኒልክና የነፍጠኞች ወንጀል በሚል ህዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር። ናሶሳ በደኖና አርባ ጉጉ ናቸው የፍጅት ውጤቶች። ከታሪክ ግን ጥሩ መማር ይቻላል። ያኔ ታሪክ ገንቢ ቅርስ ይሆናል። ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለህዝባዊ ለውጥና ለአገር ሲል የታገለው ያ የካቲቱ ጀግና ትውልድ ለባዕድ ርዕዮት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው በአርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው። ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል። ያን የካቲቱን ትውልድ ገድል ግን ከአጼውም ከደርጉም አብረው በልተው ከወያኔ ማዕድ የቀረቡ የታሪክ አተዳዎች ሲያጎድፉት እየታዘብን ነው። መስዋዕትነትንና ጽናትን ስለሚያክቸለችሉ ለአገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም፣ ግለኝነትን ማንገስ ግን ብልህነት ተባለ። የአገርም ዋጋዋ ረከሰ። በጎ ባህል ተንቆ የባዕዱ ብልሽት ታቀፈ። በስልጣን ያለው ቡድን ደግሞ ባለጌ፣ ዋልጌ፣ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል፣ በሌላ በኩል ደግሞ የአገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ሕዝብን ቅርስ አልባ ለማድረግ ባለው አቅሙ ይፍጨረጨራል። የኢህአፓ የትግል ታሪክ የሕዝብ ቅርስ ነው። ጀግኖች የደሙለት የተሰውለት መከራ የተቀበሉለት ታሪክ ነው። ልጆቿ በቀይ ሽብር የተፈጁባት ወላጅ
ወንደምህቱ በቀበሌና በማከላዊ በደርቅ እስር ቤቶችና ማጎሪያዎች በሲየር ተጠብሰው የሞቱበት ሁሉ የሰራተኛው ቀን ሰማት የተረሸነው ሰርቶ አደርና የብቸናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው። ህዝብ ሞቶ አልቀምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም። ይህን ለማረጋገጥ በበኩላችን ማን ያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል። ያባ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል?
ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል። በመጀመሪያ ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። መደቦች ግብ ግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ አለመስዋዕትነት ትግል የለም። ይደላቸው ሀገር ሰላም ነው ሲሉ በዚያን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል። ዛሬ የመለስ ሟች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደፈቱ ብዙ ሾሽ ደግሞ የሚበሉት አጥቶ በመንገድ አዳሪ ሆነዋል። ወንጀሉና ግድያው ቀጥሏል ማለት ነው። የያብቃ ብሎ ህዝብ ሲነሳ ኢትዮጵያን በአምባገነንነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም። የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊተፋ ነው። ከጂመደብ ወይም ቡድን በሰላም አልትግል ስልጣኑን አይለቅም። ቢያንስ በኢትዮጵያ ልናየው ያልታደልነው ክስተት ነው። ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት። ያፓ ውድ አባላቱን ሞቱ ብሎ በግዴለሽነት አልማገደም። መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢሃፓ አመራር አባሎች ለመስዋዕትነቱ ግንባር ቀደም ሆነው አልፈዋል። ወያኔ ሲታገሉ እንኳን የተሰውት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም። ድርጅት ከታገለ መስዋዕትነቱን ይከፍላል። ካልታገለና ጠባይ አሳምሮ ገዥውን ሳያስቆጣ ከቀጠለ ደግሞ የሚደርስበት አደጋ አይኖርም። ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቋሚንን ባየሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል። ድርጅት ሲታገል አላቅሙ ነው። መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር። በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት። አያሉ ፈረንሳይና አሜሪካን በቬትናም ሽንፈትን ቀምሰዋል። ኃይል የህዝብ ነው፣ ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል። መጋፈጥ ይገደዳሉ ማለት ነው። ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ሌላም ቀምሰዋል። ከዱላ ወደ ጥይትና ህይወት ማጣትን ተኪዷል። አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያሾፉ ነበሩ። በደርግም ጊዜ የተለየ ክስተት አልነበረም። ባጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው። ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል። ታገለ አታገለ እንጂ አላስጨረሰም። ራሱ በግለሲስ መልካ መታት በፊት እንደገመገመው ግን በከተሞች ይካሄድ የነበረውን ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል። በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል። የአገሬ ሰው የመንደር አውደልዳ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም። ኢህአፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጠቋኙን ለመታገል ነበር። በዚህ የትግል ሂደት ኢህአፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም ማቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ተአምር ለማየት እድሜ ይስጠን ማለት ይቻላል። የማይሆን ነገር ነው። ለነገሩ ወያኔም ሻቢያም አላማቸውን ባንደግፈውም ከደረሱበት የደረሱት ዋጋ ከፍለው ነው።
ኢህአፓ ግን አላሸነፈም ከሚል ተነስተው ይሆናል የሚታችሁት።
ስልጣን ከመያዝ አንጻር በርግጥ ኢህአፓ ለስልጣን አልደረሰም። ግን ኢህአፓ ብዙ ድሎችን ተቀዳጅቷል። የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢህአፓ የአመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው። ኢህአፓ ለራሱ ስልጣን ፈልጎ የትንፍጩ ዱቄቱን አምጩ በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዕዳን ባጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በበቃ ነበር። ኢህአፓ የትግል ትምህርት ቤት ነበር፣ ዛሬም ነው። ኢህአፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹም የፖለቲካ ሀሁን ጨብጠው ለሎች ድርጅቶችን አካሄድ የሆኑት። የኢህአፓ ትውልድ የዘመናዊ ፖለቲካ ጽንስ ሐሳቦችን የህዝብን ወሳኝነት መርህ፣ የድርጅትን አስፈላጊነትና ስልት፣ የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢህአፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢህአፓን የሚፈራው ለምን ነው ብሎ መጠየቅ ያሻል።
ኢህአፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጠዋል። ኢህአፓ ለዚህ ምን መልስ አለው?
የኢትዮጵያ ህዝብ ለኢህአፓ ፍቅርና አክብሮት እንጂ ጥላቻ የለውም። የጭቆና አገዛዝ የግልጽና የስውር ጠበቆች በርግጥ ኢህአፓን ለማስጠላት ትናንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢህአፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢህአፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላቴ የሚላቸው ናቸው የኢህአፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው ታገለው፣ ኢህአፓ ከጎኑ ቆሞ ተሰዋ፣ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢህአፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳቤ ሲል ጀምሮ ታገለው። የህዝብና የኢህአፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢህአፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢህአፓ የሚለው ስም የትግል መለያ፣ የሚያኮራ ቃላትና ቅጥረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢህአፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም፣ ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ። ኢህአፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓንን ወያኔንን የሚሉ አሉ አይደል?
የህብረት ጥያቄ ከተነሳ ይቀር ኢህአፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሆን ልቆጣጠር ብሎ ያስቸግራል ይባላል። ይህ ሀቅነት አለው?
ኢህአፓ ለአንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባቂዎች አመቺ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢህአፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢህአፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የወያኔ ቡድንም ያው ነው። ኢህአፓ አለ እንዴ ባላፉ ለችግሩ ሁሉ ኢህአፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢህአፓን ይከሳሉ። ተቋሚ ሲነሳባቸው የኢህአፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢህአፓ ላይ ተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሀቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አድ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢህአፓ በደፈነው ዞር በል ሳይ ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለው ሌሎች ለምን አስፈልገው አላለም። ወያኔንም ለክብረት ጋብዞ ብዙም ሞክሮ ነበር፣ ግን ወያኔ መተባበር አልፈለገም። ከወያኔ ጋር ውጊያዎችን ከተደረጉ በኋላም ቢሆን የህብረቱ ጥረት አላቆመም ነበር። ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር እያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ። ከኢዲሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል። በቶሮንቶ ካናዳም ህብረት ለመመስረት ከሜሶን እና ሌሎች ድርጅቶችም ጋር ኢህአፓ ተሰብስቦ ጥረታቸው ለባዕድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽፍም ቢዘገይም ኢዲሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል። ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢህአፓ ድምፁ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዲሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢህአፓ በእኩል ተቀላቅሎ ድምፅም የሚወስነው በዲሞክራሲያዊ መንገድ ነበር። ኢዲሃን ለመሰረተው ስብሰባ የቀረቡት ሰነዶች ኢህአፓ ይጠፋቸው አልነበሩም። ውሳኔውም ሆነ በግልጽ በድምፅ ብልጫ የተወሰነ ነው። የኢዲሃን አመራር በዋና መልኩ በአገር ቤት ነው። ኢህአፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢህአፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢህአፓ ሊሆን አይችልም። ድርጅት ነን ብለው ግን እንደ በሳል ድርጅት መታገል አቀቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢህአፓን መወንጀሉ አያዋጣቸውም። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋሙ መንግስት በኢህአፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢህአፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢህአፓ በተጨባጭ ልዩ ቦታ ይኑረኝ፣ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይም ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስኖ ባለበት ጊዜ ላይ አይደለንም። የኢህአፓ አባላት በያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢህአፓ በስራው አለሁ ማለቱ፣ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደ ጸጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢህአፓ ነፃ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንም እንደሚያውቀው ደግሞ የኢህአፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢህአፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የህብረትን ክንድ አዳክመው ኢዴሃቅንም ኢዴሃህንም ጎድተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል።
ተግባር የየለት ነው ከዘነዳው ፈጽሞ አትሞኙ ይዳልን ብላችሁ ተግባር የየለት ነው ስሩ በግዚያችሁ ነገ ሰሩ አለሁ የሚሉት አባዜ ስሜት አዋጅ ነው አማናይ ነው ግዜ ያልተማላን ነገር በሐቅም ለታችሁ አሁን ማድርጉት ዛሬ ነው ግዚያችሁ ማሻገሪያ ረጅም የዛሬን ነገ ተነጎዳ ይሆናል እያፈገፈገ ሊያዝ የሚችለው በጃ ሰፍ አድርጎ ይፈነጠርና ጊዜን ተገናርጎ ላይደረስበት ኩት ኩት ከኋላ ካመለጠ ጊዜ አይኖረውም መላ በድንቦት ጭፈራ አስቀምጦ ሰኔን አይበጅም ማየቱ ሩቅ አርጎ ሐምሌን ሰማዩ ሲደምን መብረቅ ሲያጎረመርም ቀድመው ያሰሩት ቤት ዝናብ አያስጥልም። ቦይ የሌለው ውሃ ያሸሸው ጥራጊ ለሰው ልጅ መከራ ለሕይወቱም አስጊ ተሳክ ነው ገዳዩ ለቅስፈት የመጣ በጊዜው ካልጸዳ በጊዜው ካልወጣ ጨርሶ አትሞኙ ጊዜ አለን ብላችሁ ተግባር የየለት ነው ስሩ በግዚያችሁ።
የማን ልጅ መሰለ? የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለ? ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለ። የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው የአዲስ አበባው ልጅ ነው የደቡቡ ጀግና ሀዲያ ከምባታ የወልቂጤ ልጅ ነው ሲዳማ ወላይታ የከፋነው ልጁ ደሙ የጀግና ሰው የሰላሌ ልጅ ነው የአርሲ የሐረሬው ጀግናው ያምቦ ልጅ ነው የወለጋ ሰው የጋምቤላ ልጅ ነው ተኩሶ አይስቴው የኢትዮጵያ ልጅ ነው ግንባር አያጥሴው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላም ይተርፈው የሰቆጣ ልጅ ነው ያገው አጋመሾህ አፍገደፉን አጥሮ መሸሻም ያሳጣህ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው የአባ ጭፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ሕዝቧንም ከፋፍሎ ገደልኩት ያልከው ሕዝብ ጨረስኩት ያልከው ሕዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወይ ሸሽቶ መሮጥ መንገድህ አንድ ነው ታጥሯል በዙሪያው አማራጭ የለህም አስረክብ ስልጣኑን ለጨፈጨፍከው በነመለስ ቅዠት ተጠናግሮ መክረም ለነ ኃይለ ማርያም ለወያኔ አልበጀም ግብር የበላህ ሁሉ ተዋስተህ ከመሞት ከሕዝብ ጋር ቆመህ ለወገን ተሟገት የሚሞተው ሕፃን የምትሞተው ወጣት የሌላ አይደለችም የኢትዮጵያ ልጅ ናት ደሟን የሚበቀል ደመላሽ ሰው ያላት ይጠፋታል እንጂ አሳቢው ጠላት ኢትዮጵያ ትጠፋም አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞት አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት ድል ለኢትዮጵያ ሕዝብ።